ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ግንቦት 17 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ግንቦት 17 ቀን 1269 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
ዘረኛዎቹን ጸረ ህዝብ ጸረ ኢትዮጵያ አገዛዞች የወያኔንም ሆነ የኦሮሞማውን ኦነግ ኦዴድ ለሰም በመቃወም ብቻ ሳይሆን አማራጩንም በማቅረብ ለህዝብ ስናስረዳና ስንቀሰቀስ እንዲሁም ስንታገል አሁን ላይ ደርሰናል። አንዳንድ ከዚህ ቀደም አቅርበናቸው የነበሩ ትንታኔዎችን መልሰን ስናቀርብ ስንደጋግም አሁንም ተመሳሳይ ስህተቶች ሲደጋገሙ ስለምናይና ዘረኞች አንጃዎችና የኢትዮጵያ ጠራቶች አደብ እንዲገዙ ህዝብ ደግሞ ጎራውን እንዲያጠናክር እንዲደራጅና በስልት እንዲዋጋ ይረዳል ከሚል ነው። በዛሬ ዝግጅታችን በየካቲት 2012 ዓመተ ምህረት
የወያኔ ጉድፈቻዎች የአረብ ገኛዎችና ሁሉ ኬንያ
በሚል ርዕስ ከሃማ ቱማ የቀረበውን ሰፋ ያለ ተነታኔ እናሰማለን። በቅድሚያ ግን ዜናና የዕለቱ ሀተታ ይቀርባል።
ፈረንጆች በዋጋ ግሽበት ምክንያት ተማሪዎቻቸውን መመገብ በማይችሉበት ደረጃ ላይ መሆናቸው ተነገረ። ለተማሪ ምገባ የሚመደብላቸው ገንዘብ በዋጋ ግሽበት ምክንያት ዝቅተኛ እየሆነ በመምጣቱ የከፍተኛ ትምህርት ተቋማት ለተማሪዎች ምግብ ማቅረብ ላይ እየተቸገሩ ነው። ከፍተኛ የትምህርት ተቋማት አሁን ካለው የኑሮ ውድነት አንጻር ተማሪዎቻቸውን መመገብ በማይችሉበት ሁኔታ ላይ ደርሰዋል። ለአንድ ተማሪ ለዕለት ምግብ 15 ብር በጀት ተመደቦላቸው ለረጅም ጊዜ ሲሰሩበት ቢቆዩም በቅርቡ ወደ 22 ብር አድጎ ነበር። ይህም ቢሆን አሁን ካለው የዋጋ ግሽበት ጋር ሲነጻጸር እጅግ አነስተኛና በርካታ የከፍተኛ ትምህርት ተቋማትም የተማሪ የፋይል ከማምረት ይልቅ የወንበዴዎችና የሽፍቶች እንዲሁም ደግሞ የጠረዝቦች ምሽግ ሆነው ተቀምጠዋል። በኦዴድ ኃይሎች ንግድ ቤታቸው የፈረሰባቸው በርካታ አካል ጉዳተኞች ለልመና ጎዳና ልንወጣ ነው ሲሉ ተደመጡ። በአዲስ አበባ ከተማ አስተዳደር አዲስ ክፍለ ከተማ ወረዳ 8 ልዩ ስሙ ከረሜላ ፋብሪካ ተብሎ በሚጠራው ቦታ ከ2001 ጀምሮ ቋሚ ቦታ እስከሚሰጠን በጊዜያዊነት ስንሰራ ነበር ያሉ በርካታ አካል ጉዳተኞች የሥራ ቦታችን በአገዛዝ ኃይሎች በለይት በመፍረሱና ተቃዋሚዎችንም በመወሰዱ ከፍተኛ ችግር ላይ ወድቀናል ሲሉ በመረጃ ተገልጸዋል። ለዚህ ችግር የተጋለጡት የአካል ጉዳተኞች ቁጥራቸው ከ180 በላይ ሲሆኑ የሥራ ቦታቸው የፈረሰውና ቃቸውም የተወሰደው ሰሞኑን ለሊት 9 ሰዓት በመጡ ያገዛዙ ኃይሎች መሆኑን አስረድተዋል። የንግድ ቤቶቹ ያፈረሱት በገዢው የተደራጁ ኃይሎች መሆናቸው የገለጹት አካል ጉዳተኞች ሊያፈርሱብን እንደሆነ ቀድሞ መረጃ ደርሶን ለ15 ቀን ስንጠብቅ ነበር በኋላ ግን ተውታል ብለን በተዘናጋንበት ነው ድንገት መጥተው ያፈረሱብን ብለዋል። አካል ጉዳተኞቹ ራሳቸውንና ቤተሰቦቻቸውን የሚያስተዳድሩበት በዚህ የንግድ ቦታ በሚያገኙት ገቢ እንደነበር ገልጸው አሁን ግን ባገዛዙ ሲራ ምክንያት ለልመና ወደ ጎዳና ከመውጣት ውጭ ሌላ መፍትሄ የለንም ሲሉም ምሬታቸውን አስተምተዋል። በተከዜ ወደ ጠለምት አዋሳኝ ባሉ አካባቢዎች ወያኔ ኃይል ሙሉ በሙሉ ትጥቅ እንዳልፈታና የተኩስ ልምምድ እያደረገ መሆኑን ልትገነዘቡ ይገባል ሲሉ የአይንማኞች ገልጸዋል። አሁንም ሶስት የጠለምት አማራ አካባቢዎች በወያኔ ቁጥጥር ስር መሆናቸው ህብረተሰቡ ለከፋ ችግር ተጋላጭ ያደርጎታል። እነዚህ አካባቢዎች በመስራቅ ጠለምት ወረዳ ስር እንደሚገኙ ገልጸው ሜዳ ምድር አመሾና ደገብራይ የሚባሉ ቀበሎች አሁንም በወያኔ ታጣቂዎች ቁጥጥር ስር ስለሆኑ ህዝብ ተፈሊ ተጠን እንሻለን ብለዋል። እነዚህ ታጣቂዎች መድፍን ጨምሮ ሞርተር ዙ 23 እና የመሳሰሉትን ከባድ መሳሪያዎች ይዘው እየተንቀሳቀሱ ነው። አልፎ አልፎ የተቀናጀ ተኩስ ልምምድም ሲያደርጉ ተደምጧል። በተቃራኒው በአማራው አካባቢ ያለው ባለረስ ደግሞ ተደራይቶ ራሱን አጠናክሮ ሊጠብቅ እንደሚገባውና ሌላ የሚያድን ኃይል ይመጣልኛል ብሎ ወደ ኋላ ዙሮ ከመመልከት ይልቅ በተደራጀ አግባብ ትጥቅና ስንቁን አጠናክሮ ጥላቶችን ሊመክት የሚችልበት ቁመና ላይ መገኘት እንደሚገባው ማሳሰቢያ ሰጥቷል። ጎግሌ ካርታ መተግበሪያ ሙሉ ሽዋን ወደ ኦሮሞ ማካለል ተሰማ። የጎግሌ ካርታ መተግበሪያ ሙሉ ሽዋን በኦሮሞ ውስጥ አካቶ አውጥቷል። ይህ በሴራ የተተበተበ የወዴት የግንጠላ ቡድን ዛሬም ታላቋን ኦሮሞ ለመገንባት የሚያደርገውን ግብ ግብ አጠናክሮ ስለቀጠለ ህዝብ በግልጽ ሊያውቀው እንደሚገባ ተሰምሮበታል። ከዚህ ቀደም የተለያዩ የመሬት ክፍሎችን በኦሮሞ አካባቢ የሚገኝ እንደሆነ አድርጎ የተሳሳተ መረጃ ለተጠቃሚዎች ሲያደርስ የቆየው ይህ መተግበሪያ አሁን ላይ ደግሞ የሸዋ ሙሉ መሬቶችን ወደ ኦሮሞ አካሉ አቅርቧል። ይሄው ተቋም ካሁን በፊት በተመሳሳይ መልኩ ደብረ ብርሃንን ካማራ አውጥቶ ለኦሮሞ በሰጠው ተመሳሳይ የጉግል ካርታ ስህተት ላይ የኢትዮጵያ ካርታ ስራዎች ኤጀንሲ ማብራሪያ እንዲሰጥ ተጠይቆ ነበር። ያሁን ለጌት የሚያደርገው ሙሉ የሸዋ ግዛቶችን ጠቅልሎ ለኦሮሞ ማስረከብ ነው። በተደጋጋሚ ሸዋን ወደ ሌላ አካባቢ በማካለል ካርታውን በመተግበሩ ያካተተ የተሳሳተ መረጃ በማቅረብ ላይ የሚገኘው ይህ ተቋም አሁንም በተመሳሳይ መንገድ እየቀጠለ ስለሆነ ሙሉ የኢትዮጵያ ህዝብ ይህን እውነታ ተረድቶ ይህንን ተቋም ሊያወግዘውና ሊዋጋው እንዲሁም ሊሞግተው እንደሚገባ ማሳሰቢያ ሰጥቷል። ቀጣይ የአማራ ትግል በትንታኔ እየደረጀ የሚሄድ የፖለቲካ ተዋሶ ላይ ሊመሰረት ይገባል ተባለ። በአብዛኛው አማራ ውስጥ በቂ ቁጣና ቁጭት አለ። ሆኖም የፖለቲካ ትግል ለማድረግ ቁጣ ያለፈ ስንቅ ያስፈልጋል እርሱም ትንታኔ ነው። ይሁንና የራስና የጥላት ትንታኔ ያስፈልጋል የተባለ ሲሆንና ስለ አማራ ለመታገልና ለማታገል የሚደረጉ እንቅስቃሴዎች በየደረጃው ከዚህ አኳያ ተገቢውን ተግባር ሊፈጽሙ እንደሚገባም ተገልጿል። የደረሰብን ያለው ግፍ በተመለከተ መረጃ ከማቅረብና ከማነሳሳት የሚሻገር ተግባር ከሁሉ ማድረጃጀቶች ተበቃል። መድረሻንና ረጅሙን ጉዞ የሚያመላክቱ እንዲሁም መሰረት የሚያስይዙ ተግባራት ላይ ትኩረት ሰጥቶ ካልተሰራ በስተቀር የአማራ ወጣቶች ማህበር በዚህ ንቃተ ህሊና ጥላትን ለማምከን ዝግጅታቸው ጅግ በጣም ወደ ኋላ የቀረ የተጎተተም ነው። ስለዚህ ንቃተ ህሊናና አደረጃጀትን እንዲሁም የህቡ አካሄድን ሊሰመርበት እንደሚገባም ተጠቁሟል። አደረጃጀቶች መብዛት ለጊዜው እድል እንጂ ችግር አይደለም። የጋራ ቅንጅት ህብረት ብሎም በፍጹም የሐሳብ ስምረትና የዓላማ አንድነት ላይ የቆመ የጋራ ቤት ለማቆም አንድ መሆን እንደሚገባ በየአደረጃጀቶች ውስጥ ገብተን በሚሰራው ስራ በሂደት ወደ ጋራ ሰልፍ ያመጣል። ህዝብ ወደ አደረጃጀት መግባት አለበት። አደረጃጀቶችም ህዝብ ከመነሳሳት የሚሻገር በማያቋረጥ ውይይት ላይ የተመሰረተ ትንታኔና የመማር መድረኮች መፍጠር ላይ ማተኮር ግድ ነው። መድረኮች የግድ ያዳራሽ ውይይት መሆን የለባቸውም የተባለ ሲሆን እንደየአውዱ በሚመች መልኩ ሊደረጉ ይገባል። ቁጭት ትግልን ይወልዳል እንጂ ትግል አይሆንም። ቁጣም ጊዜያዊ መነሳሳትን የሚሻገር ስንቅ አይደለም። ምክንያታዊ ትንታኔና በዚያ ላይ ተመስርቶ የሚደረግ የፖለቲካ ተዋሶ ሊኖር እንደሚገባም ተጠቁሟል። ከምስራቅ ጎጃም ዞን ማቻከል ወረዳ ከኦዴድ ኦነግ ስራዊት ጋር በመሆን ፋኖን ለመግደል ወደ ደብረ ኤልያስና ቸር ተከል ስምሪት የሚመሩ ባንዳ ወረዳ ኃይሎች ይፋ ሆነዋል። እነዚህ ባንዳ ኃይሎች ምዝርዝራቸው ይፋ የሆነ ሲሆን አንደኛ ኮማንደር አምሳለ ሰውነት የማቻከል ወረዳ ፖሊስ መምሪያ ኃላፊና በሱ የሚመሩ ሚሊሻዎች፣ ሁለተኛ ኢንስፔክተር ውበቱ ያማኑኤል ከተማ አስተዳደር ሰላምና ደህንነት ኃላፊ፣ ሶስተኛ ኮማንደር አባቱን አማኑኤል ከተማ ፖሊስ መምሪያ ኃላፊ ናቸው። እነዚህ ግለሰቦች ከወዴድ ስራዊት በተጨማሪ ባንዳ ሚሊሻና የከተማ ፖሊስ እንደሚያስከትሉ ታውቋል። ዘመድ ካላቸው ከዚህ የመጠፋፋት ተልኳቸው እንዲያርፉ እንዲመክራቸው ሲሉ የአማራ ህዝብ አስጠንቅቀዋል። በምዕራብ ጎጃም በነበረው ህዝባዊ ስብሰባ ከሃይማኖት አባቶች፣ ከወጣቶች፣ ከሀገር ሽማግሌዎች ጋር የነበረ ስብሰባ ከማህበረሰቡ ጋር በርካታ ጥያቄዎች አስነስቷል። በአራቱም ማዕዘን አቅጣጫ የአማራ ሬሳ እየመጣ በጥላት ተከበን ያለን ያለው ማህበረሰቡ ሰላምን እያናጋ ያለው ማን ነው? እነሱ ህዝቡ ነው ወይ? አገዛዙ ችግር ፈጥሮብናል፣ ኢትዮጵያ መንግስት አልባ ሆና እስከመቼ ትቀጥላለችም ብሏል። የአማራ ሸኔ ተብሎ በሚዲያ የተነገረው በምክር ቤት የተፈረጀ ሸኔ አለ ወይ? አዲስ አበባ እንዳንገባ የተከለከልን ያለነው በአብይ አህመድ አይደለም ወይ? እኛ የፍኖተ ሰላም አማሮች ስለሌላ ስላሉት አማሮችና ሌላ ዜጎች አይመለከተንም ወይ? በአምስት አመት አማራ የተረፈው ሞት ብቻ ነው። በታንክ በብሬን ከሆነ አብረን እናልቃለን የሚሉና በአጠቃላይ ማህበረሰቡን እናንተን እንደ መንግስት እንደ አማራ ልጆች እየመራችሁን አይደለም፣ ለወነግ ኦዲድ ተሽጣችሁ እኛን እንድንሞት የፈረዳችሁብን ነው በማለት በመሬት ገልጸዋል። ዚህ ነው በዚያ በቃ
የሐሙስ ግንቦት 17 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ የራሷ አሮባት የጎረቤት ታማስላለች። አራምባና ቆቦ ላምባል ባለበት ኩበት ለቀማ ዘረኛው ኮሎኔል የኢትዮጵያን ህዝብ ከፋፍሎ እያደማና ፍጅትም እየፈጸመ ባለበት ለአፍሪካ ሀገሮች አንድነታቸውን እንዲያጠናክሩ ጥሪ ያቀርባል። የራሷን አሰራር ብንል አግባብ ያለው ነው። የፈረጠጠው አምባገነን የኢኮኖሚ ሊቅ ነኝ ብሎ ለብልሹ አሰራሩና ቀውሱ ወጀድ ኢኮኖሚን ማስፋፋት መፍትሄ ነው ሲል አፈር ነካድርጎ ቀምሶ ምስር ዝሩን ያዘነበር ይባላል። የአሁኑ ጥራዝ ነጠቅ ኮሎኔል አንድ ጥራዝ መጽሐፍ የሚወጣው አሳፋሪና ትዝብት የሚከተው ንግግር ያሰማ ሲሆን በቅርቡ ደግሞ በዓለም አቀፍ ደረጃ የታመነበትን መረን የለቀቀ የኑሮ ውድነት ሸምጦ ከመካዱ ባሻገር ያላችሁን ገበያችሁን አጠቃቀሙን አላውቅበት ብላችሁ እንጂ ችግር የለም ብሎ ሸምጥቷል። አገራቸው በጦርነት እየታመሰች ማፊ ሙሽኪላ ችግር የለም እንደሚሉት ሱዳኖች ማለት ነው። በተጨባጭ ግን በተከሰተው የኑሮ ውድነት ሚሊዮኖች ለአስከፊ ድህነት ማጥ ተዳርገዋል። የኮሎኔሉ የተዛባ የኢኮኖሚ መስመር የግፍ ማፈናቀልና ጸረ ህዝብ ጦርነቶች በሚሊዮን የሚቆጠሩ ዜጎችን ለሞትና መከራም ዳርጎ ይገኛል። ሮማ ስትቃጠል በገና ይጫወት ነበር እንደተባለው የሮማ ጨካኝ ገዢ ኔሮ ኮሎኔሉም ህዝብ በረሃብ ሲያልቅ እሱ የመንሊክና አጼ ኃይለ ሥላሴ ቤተ መንግስቶች ጠባውት ወይም ጠልቷቸው በብዙ ሚሊዮን ብር አዲስ ኦሮሙማ የሆነ ቤተ መንግስት ሊሰራ ተነስቷል። መሬት አፈናቅሎም ቀምቶም ድሆችን ለመጪው ክረምት መንገድ አዳሪ ሰለባ አድርጓል። ግፈኛ ህጎች ያነሱ ይመስልም የተፈናቀሉትን ቤት ማከራየት በእስራት በገንዘብ እንደሚያስቀጣ ደንግጓል። እርማ ይሽጥላ ተብየን አስመሳይ አማራ ግድያ በተመለከተ ጉዳዩ ሳይጣራ ተሽቀዳድሞ ፋኖና አማራ ጽንፈኛ ያላቸውን በይፋ መክሰሱም ግድያው በራሱ ነፍሰ ገዳይ ቡድን ለምን እንደተፈጸመ ጠቋሚ ነው ተብሎለታል። በኮሎኔሉ ቀጥታ ተዛዝ ስር ኦሮሙማ አፋኝ ቡድን ተቋቁሞ ተጻራሪዎቹን እየሰለለና ያፈነን ብቻ ሳይሆን አማራ ብልጽግና ተብዬ መጋዣዎቹንም ባይነ ቁራኛ አስገብቶ እንደሚከታተላቸው በውስጣውቂዎች ተጋልጧል። ይበንዲ እንዳለ የወያኔው ሜጀር ጀነራል ከንፈዳኛው ማለትም የሜቴክ ኃላፊ የነበረውና በአባይ ግድብ ሙስናና መዘግየት ተጠያቂ ሆኖ የነበረው ከቻይና ኩባንያዎች ጉቦ በልቶ ለጨረታ እንኳን ሳያቀርብ 11 ራዳሮችን በ214 ሚሊዮን ብር ገዝቶ ከጥቅም ውጭ አስቀምጧል በሚል ከስ ጥፋተኛ ሲባል ህዳሴ ግድብ የተባለውን ግዙፍ ተቋም በመሶብ በትግራይ ውዳቂ ሲሚንቶ ካልተሰራ የሚለውን የመለስ ዜናዊ ትዕዛዝ ተቀብሎ ግድብ ስራውን 3 አመታት ጎትቶ ስለመጣው ኪሳራ ምንም አልተባለም። የጂ ቴሌፎንና ቴሌቪዥንም ሜቴክ ይሰራል ብሎ ያደረሰውን ኪሳራም በሚመለከትም ክስ አልተመሰረተበትም። ከፈጸመው ጥፋት በሞላ በመለስና አዜብ ጎላ ተባባሪነትና እዝ ሆኖ ሳለ አዜብ ኮላ ስትከሰስ ማንንም የሰማ የለም። የዘረፈችው ንብረት በተበለከተ መልሽ እንኳን ደፍሮ ያላት የለም። ሐቁ ተዘረገፈ፣ ዝምታ ተሰበረ ወዘተ ብለው በባዶ የሚያጮሁትም መገናኛ ብዙሃን ሆኑ ሶሻል ሚዲያዎች ስለቁንጮ ወያኔዎች ወንጀል ዝምታን ታቀፈዋል። በከባድ ወንጀልና ህዝብ ፍጅት ተጠያቂ የሆነው ስብሃት ነጋ አሜሪካ ተጉዞ ሲታከምና የዘረፈውን ሲያስከብር ዳያስፖራው አንድ ጊዜም የተቃውሞ ሰልፍ ወይም ሙግዘት ሲያደርግበት አልታየም። ያገዛዙ አጫፋሪዎችን ማለታችን ሳይሆን ለአማራው ለህዝብ ቆመናል ብለው የተፈለፈሉትን ቡድኖችና ሱቅ በደረቴ ድርጅቶችን ይመለከታል። ሰማይ ጥሶ የገሰገሰውን የኑሮ ውድነት በይፋ መካድ በእንቅርት ላይ እንዲሉ ህዝብን በገፍ ማፈናቀልና ድህነትን የብዙ ሚሊዮኖች እጣ ማድረግ ኢሰብአዊነት እንጂ ፍትሃዊ አስተዳደርን ማስፈን ተብሎ ከቶም ሊወሰድ የሚችል አይደለም። ኮሎኔሉና ፋሽስታዊው የኦሮሙማ አገዛዝ በማያወላዳ ደረጃ ስልጣን ይዘን የተሰየምነው የኢትዮጵያን ድቀት የህዝቧን ሰቆቃና ስቃይ ለማባባስና አገር ለማጥፋት ነው ሲሉ በጨካኝ ግብራቸው እያሳዩና እያረጋገጡ ባሉበት አሁንም አይኔን ግንባር ያርገው አላይም ብለው ኮሎኔሉን የሚደግፉ ክፍሎች በመሃይምነት ሳይሆን በወንጀለኝነት ወይም በወንጀል ተባባሪነት ሊከሰሱ የሚገባቸው ናቸው። ኮሎኔሉ በደቡብ አፍሪካ የፈረመውን ስምምነት በናይሮቢ በፈረመው የትጥቅ ማስፈታት ጸረ አማራ ስምምነት አደፍርሶ ወያኔና ሸኔ ታጥቀው ተደራጅተው ባሉበት ፋኖና አማራውን ትጥቅ አልባ ሊያደርግ መነሳቱ ማንን ሊጎዳ ማንን ሊጠቅም የማንን መሬት በገፍ እና በገፍ ሊቀማ እንደሆነ በበቂ ተቋሚ ነው። ፈርዶበት አማራ ይሏል አሁን ነው። የወያኔ ጉድፈቻዎች የአረብ ገኛዎችና ሁሉ ኬንያ ኬንያ በሃማ ቱማ ንጻፍ ንጻፍ ይወገዝ ካልድማ ዝምታ ኃጢያት ነው ህዝብ ሀገር ሚጎዳ ለታሪክ በራጆች የሚለግስ ሜዳ ላስመሳይ ቡከኑ ለባንዳና አንጃ የሚሰጥ ቀዳዳ ንጻፍ ንጩህ አገሩ ይንጫጫ ታሪክ ሀቅ ይመስገብ حسد يتعموشا بميل اغراتشنن لياتفا ينك بزبزون منغالنا شوفيرون زرنيا قزاز امرن متاقلنا بسفاتم مقالت عدبن اغزازو قلتامت بالمولاقزي يسامات مامرشا فابريكا هونوال تاريخ يهيكبيا مورانن اكري قد الدال مزقبه اللو زاري مدركو يسجعنا النكو ببوليتيكا شماشاوش مهيجي موروش قفو تابيلا لتافيوشنا باندانجاوشنو يالتدلش اگر راقرا جمتفتا لاب افسا يستمارشاچو سيمرقو دفنك اليهونو اتفرواتال حقو سينجر تنكره ايقبام يميلوثن بنسا ما نورو باقيزي شموچونم يوياني قد فتشابلن بالا قلتننا دنبربراچنن اوتتانك انبر بچانو بن نبر مصعب مقالت مچوك متاقل سيانسنو اتبعوي كهون يالتشن ودقر اتبعوي كهونج يا يمن لوي كشت اگر اسكالي لندرس كاگر بفيد قودن كالاس كدم تاريكم الواشة تولدم الكسما كالنزندا كدم يتايو جغننت كتغوران بساوت تاتوش اسكسل ساوت شوتن تاوش زاريم اون ليهون بتقباو نبر بدرقم بوياني مقزاروش ونشل ما مكانيس يتشالال جن عواتام ياندان دو تولد ودمجو ويم ودار لفو حاكيت ملقاتون تتو على في النتون مشاكم مشال اللبت ياللفو ما بامنبت بس النبت اقريبلو بجبن النت تسوطو اللاتال فانو النتو بملاسايهون بقواندي بكلاشي النبر متريس ملاسوش سايهونو برينم غوريونوف ميانت اتو جغنوش نبرو موت لفاشستوش بلو ياتولد تغافتو اتشوال زاريت الزيلاينو تكورتاشن تجاكاشن ليهون يمي قباو نياس كتغلو انديت نان فلتغل انكباد ترالن ويس انتاقلالن يتاقلون تولد تاريك الناب تلد تلالدن ويسبتش أباش تقل يبدت النا يدمك تاريك للناس مساقب قرطان تنستنال سوغنو منور مموت ويس كنتوغنو كتبيا مدوالك نو إياكيو مورنا نيلونال دكتر بروفيسر أغير تزبن كدو تبلو كرسوات جر قملقم تكعكفو خودون سياش بكنتان لتموت نو ايجبتا بزر نيامنغا يفجج زوان حقا نيامنا يووك نون تاريك بميقب بالماغرب بزوك الزيبن ترم او قويتا نيان سو خونو ياننو يغلم ما حسد يمي زواركوتن مارم بالمچارتشن دموني لكسو ملسو ملسو حقا لما سردات مطارو قديتاتشن هونو يغنيال ين صوف لمصاف من انفصاي لميلو ملاش لمصات يموكركناو يزيو يحاساوي مسيحوچ ياسمصاي تاغاوچ ينبرن مسررت عيناوطا قطافيوچ يليللاچو بانداوچنا زرنيوچ بمهونو نتركو گونچالفا هونو انديو بغفاچو سيوگگزو حزباچن تسدبه بميل يلگومونم يچكولالو باندا انجا كهدي مهون يمي السدب ديهونم من النتاكشون غلاجنجي ترى يتابك سدب عيد اللم ودى النساسين ملسنا بعلفو سمون سلا تقلو يا تولد سماعتنا سلاك اي شبر سلباوش يمي زقبو مكونن تسفاي سلاوال اللي مكونن النامار سام براسو تاريكاتشون باكر رببت وقت اريا نقروشن نارزر راجوشن بيهونو يتنقروا تنزو عليهم عدهاري سراسة شون جدفو تربار ربوبت كولنم يقرر مينجن النزي نسو سماتيون ويكبتياويانن يشابع ان جبهالو ليوش عوالوش ليلو من نساسة شون نبار ين بتملكتا بزمانو كنبروت عندو يقراكم فمهورغا وداقر بيت دوية لسن وي وزم مايقرمخ يزندرو ما فريوش الدلنا مدرك تاقينيو جرائي درسنا عبرها دبو چنم شابيا بلو يكسالو اي يزيو ايغت من بطلات شو دقمو ቢሆንም ብለውህ ነው የሚደርቁት ሲለኝ ይህን ጽሑፍ ለመነጻፍ ተነሳው እንጂ ዋለብኝን ለቀቅ ያን ትውልድ ለቀቅ ብዬ ከዚህ በፊት በዚህ ርዕስ የምለውን ብዬ ነበር። አለል ዘለልባዮች በዘመነ መንጋል ፎላቸዋል። የብኝታና ማፈር እርም ሆኗል። መቅደድ መቀደድ ነግሶባቸዋል ለብዙዎቹ። ውሸት ላይ የተመሰረተ አገዛዝ የበላይነትን ሲያገኝ ዋሾው እንደሚፈላ በታሪክም የታየ ነው። ከአመታት በፊት ገጣሚውና ዘንቢተኛው ኃይሉ ገብረ ዮሐንስ ገሞራው ሲገጥ ይችላልው ብሎ ያሻጋሪ አስተላይ አክሶ አጣላ ከኑሮ ሊያለያይ ብሎ ነበር። የሚያውቁ ዝም ሲሉ አላዋቂዎች ይጮሃሉ እንዳይባል ግን ከዝምታችን መለያየት የግድ ነው። እኔ ዋለልኝንም ሆነ ማርታን ጌታቸውና አማኑኤልን አውቃቸዋለሁ። ዋለልኝ የነበረውን የጭቆና ሀቅ ፍርጥርት አድርጎ በደፍረት ስለጻፈው የተነኩና የዚያን ጊዜ ሁኔታንም ሊክዱ የሚከጅሉና ምናልባትም ጽሑፉን አንብበው ያልገባቸው አለያም ሳያነቡ በተማበለው የሚነዱ እሱን ጸረ ኢትዮጵያ ጸረ አማራ አድርገው ሊያቀርቡ ሲዳክሩ አመታት አልፈዋል። ወያኔም ኢህአዴግ ብሎ ሊያወናብድ እንደቃጣው ሁሉ ኦፕሬሽን ዋለልኝ በሚል ሊያደርግ የጣረውን ውጠው በዋለልኝ ላይ ጥላቻቸው ሰማይ የነካ ጅሎች ጥቂቶች አይደሉም። ዋለልኝም ማርታም ጌታቸውም ወዘተ ጥርት ያሉ ጽኑ ኢትዮጵያውያን ነበሩ ጀግኖች። በወቅቱ ቀይ ዘብ እንባል ለነበር ነውና ለጋል ነው ክራከንፎች እንዲያውም ዋለልኝና ጥላውን ግዛው ለስለስ ያሉ የኢትዮጵያ ብሔረተኛ እንላቸው ነበር። በፖለቲካ ብንለያይም ለምሳሌ የብርሃነ መስቀልን ኢትዮጵያዊነት ተጠራጥረንም አናውቅ። የአዲሮቡ ጀግና ተስፋዬ ደበሳይን በኢትዮጵያዊነቱ ሊጠይቀው ብቃት ያለው ማንም የለም። ፍጹም ኢትዮጵያዊ ነበርና ዛሬ በኢትዮጵያዊነት ሹሙ ይበልጥብናል ባዮችማ አፋቸውን መክፈትም ሊፈቀድላቸው አይገባም። ዘር ያልቆጠረውን ትውልድ ባይዘረዝሩት ይሻላል እንላቸዋለን። ዋለልኝ የብሔር ጭቆና ለማለቱ ለሚያማቸው ይመማቸው እንጂ ሚሊዮኖች የሚያውቁት ሀቅ ነው። ስናድግም ያየነው ነው። ለትግል እንቅፋትም እየሆነ የተማሪውን እንቅስቃሴ ሊያዳክም የሚችል በመሆኑ ልናስወግደውና አንድነትን ልናጠናክር በሚል የተጋተርነው ጥያቄ ነው። የብሔር ጥያቄን ያመጡብን እንጂ ዋለልኝም እኛም የተማሪው እንቅስቃሴም ኢህአፓም ያመጡት አልነበረም አይደለም። አይነስቴ ጉዳይ በመሆኑ ዋለልኝ ያበጠው ይፈንዳ በሚል ደፍሮት መጋረጃውን ከፍቶታል። ከሁሉም በላይ ግን እነዋለልኝ ባመኑበት ተሰልፈው ውድ ህይወታቸውን የሰጡ በመሆናቸው ማንም ቡከንና አንጎለ ሸንካላ ሊተቻቸው የሞራል ብቃት መቼም አይኖረውም። ዋለልኝ ከኢህአፓ መስራቾች አንዱ እንደመሆኑና ለምስረታው ሂደት ተስፋዬ ደበሳይ ወደ አዲስ አበባ ተጉዞ እሱንና ጸጋዬ ገብረ መድኅንን አማክሮ የተመለሰ በመሆኑ ዋለልኝ የኤርትራ ግንባሮችን ንዑስ ከበርቴ ብሔረተኞችና ተገንጣዮች በሚል አሉታዊ ግምጋሜ እንደነበረው የምናውቅ ምስክሮች አለን። ማርታ አባቷ የኤርትራ ተወላጅ ቢሆኑም ኢትዮጵያዊ እንጂ ሌላ አልነበረችም። ወንድሟም ኢህአፓ ሆኖ በከተማም በገጠርም ታግሏል እንጂ ግንባሮቹ ጋር አልሄደም። አባቷም የአጼው ተሿሚ ሆነው በኢትዮጵያዊነታቸው ጸንተው ያረፉ ጀነራል ናቸው። በሬ ወለደው ይሰቀጥታል። ያልቀበረ ያርዳ የተባለ ይመስል፣ ያልነበረ ያውራ የተባለ ይመስል፣ የነነበር ወሬ አገሪቷን ሞላት፣ የነበረው ሳይሆን ያልነበረው በላት። የሐሰት ዘመቻ በተለይም የምሁር ተብዬዎች ዛር አዶ ከብሬ እየሆነ የመጣው ቅጥፈት ያነጣጠረው በኢህአፓ ላይ መሆኑ አያስገርምም። ይህ ድርጅት ለሕዝብና ለኢትዮጵያ ቆሞ በሐቅ ለሐቅ ስለታገለ ጠላቶቹ መብዛታቸው የሚያስገርም አይደለም። የኢትዮጵያ ጠላቶች ትንሽ ትልቁ ድርጅቱን ይጠላሉ። ባንዳና ድርባዮች ሊወዱትም አይጠበቅ። ወያኔና ገንጣዮችን ከመጀመሪያው ስለታገላቸው ጣላት ያሉት ከያኔው ነው። አንዳንዶች ድርጅቱ ገንጣዮችን ደገፈ የኢትዮጵያን አንድነት አጠቃ ብለው ሲከባጥሩ በነሰማም የሚመለከታቸው ገንጣዮች ግን ከመጀመሪያቸው እንደጠመዱት እንደተቃወሙት ይታወቃል። ያባ ለሻቢያም ለጀብሃም ለሶማሌም ሆነ ለአረቦች አገር አሳልፎ የሰጠበት ሰኮንድም የለም። ወያኔን ገና መገንጠልና ህዝብ አብሮ መኖር አይችልም አማራ ተራማጅ የለውም ሲል ጀምሮ ተቃውሞት ተገኘ እንጂ የናረጋዊ ግደይ ስባትና አባይ ጸሐይን ወያኔያዊ ጥቃት መቋቋም ተገደደ እንጂ በከክ ብሎ አላበራቸውም አልደገፋቸውም። በጸረ ወያኔው ትግልም ስንቶቹ የትግራይ ተወላጅ ኢህአፓዎች መስዋዕታቸው ታሪክ ነው። ኢትዮጵያ ባይ ባይሆንማ ከነሱ ድጋፍና እርዳታ ናኝቶ ዛሬ የኢትዮጵያ አጥፊ ቡድን ማለትም የባዕዳን ቅጥረኛ አንዱ ሆነ ነበር። ይህን እኩይ ዘመቻቸውን በተመለከተ መጠቀስ ያለበት ጉዳይ የታሪክ ጸሐፊዎችና ምሁሮች ክህደት ነው። ብታቂ የፈረንጅ ዲፕሎማ ያውም ወያኔ እየገዛ በሚንበሸበሽበት ለማግኘት ምርምርና ጥናት ሲያደርጉ ኢትዮጵያና ፖለቲካዋን በተመለከተ ጥራዝ ነጠቅነትን እውቀት ብለው መቀባጠሩን መርጠው ይገኛሉ። በማያውቁት የሚዘባርቁት ቢወገዱ ኢትዮጵያ ባማረባት ያለው ሰው እውነት አለው። ስለ ያባ ታሪክ የማያውቁትን ሲዘባርቁና ምስክርነት ብለው ራሳቸውን ሲያዋርዱ የቆዩት የባጁት ታሪክ አዋቂ ነን ባዮች ዛሬ ዘረኞቹ የኢትዮጵያን ታሪክ በአኖሌ ጭቃ ሲለውሱት ከቆላይት ይበልጥ ጉድጓድ ምሰው ተደብቀዋል። የሟቹ የነጋሶ ጊዳዳን ያህል እንኳ አዴ ሊሉ አልደፈሩም። ስለዚህም ባያሌው ስለ ኢህአፓ የሚጽፉት ያውም ብዙ መቶ ገጾች አጥፍተው ጭራሽ የፈጠራ ወይም የደርግ ወያኔ ድሪቶ ሐሰትን አድሰው ሆኖ ይገኛል። ሐሰታቸውን ብናጋልጥም ያዳቆነን ሰይጣን ብለው ሙጭጭ ብለው ቀጥለውበታል። አውቀው በጠላትነት በዚህ የተሰማሩትን መቼስ ማልጎደኒ በሚል ስናልፍ ሳያውቁ ግን አውቀናል ብለው የሚሸናከሉትን ከማስረዳት ሌላ ምን ማድረግ እንዳለብን ግልጽ አይደለም። መስራች ነን ይሉናል ያውም ሊቀመንበር፣ ምሁር ነን ይሉናል ያውም ዶክተር ፕሮፌሰር ወማለት ሳይችሉ ወኔ ጠፍቶባቸው ጨቋኝ ጫማ መሳም ሆኖ መለያቸው። ከድርጅቱ የምስረታ ሂደት እስከ ታሪካዊ ትግሉና የዛሬ ይዘቱ ያልተዋሸ የለም። አንዱ የደርግ ወያኔ አሽከር ለምሳሌ ድርጅቱ የተመሰረተው በምዕራብ ጀርመንና አልጄሪያ ኤምባሲዎች እርዳታ በአዲስ አበባ ነው ብሎ ተፈጥሟል። ሁለቱ መንግስታት ያኔ በጋራ የሚሰሩ ሳይሆኑ የተጻረሩ ቢሆኑም የሁለቱንም ኤምባሲዎች የምናውቅ አልነበርንም። በጊዜው አንድ የመይሶን ዋሾ ደግሞ ከሀገር ሲወጡ መይሶንን አስፈቀደው ነው ሲል ከትቧል። በጊዜው መይሶን የሚባል ድርጅት ያልነበረም ከመሆኑም በላይ በአውሮፕላን ወደ ካርቱም ስንበር ማንንም አላስፈቀድንም ነበር፣ አየር መንገዱንም ጭምር ማለት እንችላለን። ብዙ ተዋሽቷል። ዛሬ ለዘረኞች ያደረው አንጃ መሪ በተማሪ ማህበር ሳለን ኢህአፓን ለመመስረት ስንታገል ነበር ሲልም ቀጥፏል። በዚያን ጊዜ እሱ በ60 ዓመተ ምህረት ወደ ሶማሊያ ሲሸሽ እኛ ከሀገር የወጣነውና ወደ ድርጅት ምስረታ የተሰማራ ነው በ1961 ዓመተ ምህረት ነሐሴ ነበር። እሱ የዋናው የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ተጻራሪ ነበር። ግለሰቡን ለምሳሌ አይቼውም አላውቅ፣ ንግግርም አልነበረን። በአዲስ አበባ የተማርነው በቅደም ተከተል በአንድ ህግ ኮሌጅ የነበረ ቢሆንም ተማሪ ሆነን ኢህአፓ የሚባል ድርጅት መመስረት የሚል ነገርም አናውቅም ነበር። ለነገሩ ኢህአፓን ስንመሰርትም ስሙ ኢህአፓ አልነበረም። ስንቱን የገደሉ ስንቱን ሰው የፈጁ
ዛሬ ተዘክረው በክብር ሲቀበሩ ለፍትህ ለሀገር የሞቱት ተረስተው ዛሬም እንደ ትላንት በዝምታ ታልፈው ይሉኝ ታባጡትም በሰፊው ተወግዘው የኢህአፓን የምስረታ ሂደት ከዚህ ቀደም ላቀርብ የሞከርኩ ቢሆንም ተሳሳችሁና ተራኪው ስለበዛ እንደገና ማቅረብ እገደዳለሁ። ላንዴም ለሁሌም ይሆናል የሚል ቀጭን ተስፋ አለኝ። በቅድሚያ ግን መስራች ማለት ምን ማለት ነው? የድርጅቱን ሐሳብ ጠንስሰው ሂደቱን የጀመሩት ወይስ በጉባኤ የተገኙት? በሁለተኛውም ስሌት ቢሆን ዛሬ መስራች ነን ብለው የሚወራጩት መስራች ሊባሉ የሚችሉ አይደሉም። በዚህም በዚያም በሂደቱ አልነበሩም። ኢህአፓንም ሰራዊት ኢህአሰን የመሰረተው ኢህአፓ ሲሆን የመጀመሪያዎቹ ሰልጣኞችና ታጋዮች ደግሞ ስማቸው ይታወቃልና ለሰራዊቱ መስራች ብለው ማንንም ሊሾሙብን ሊሰይሙብን አይችሉም። ድርጅት ያስፈልጋል ትግሉን በከፍተኛ ደረጃ ለማስቀጠል የሚለው ሐሳብና ድምዳሜ የተራማጅ ተማሪዎች ያብዛኞቹ ነበር ማለት ይቻላል። ይህን ሐሳብ ተግባራዊ ለማድረግ በተጨባጭ የተነሳነውና በእኔም ቤት በብንያም አዳነም ቤት የመከርነው አራት ነበር። ዛሬ እኔ በትግሉ መስክ ስገኝ ሌላው በድርጅት ባይሆን በፖለቲካው መስክ አሁንም አለ። ሶስተኛው ከድርጅቱ ከአመታት በፊት ወጥቶ ዛሬ ደግሞ የወያኔ ደጋፊ ሆኖ በመቀሌ ከትሟል። አራተኛው ብንያም አዳነ ደግሞ በሰራዊት ተከላው ሂደት ተሰውቷል። በትጥቅ ትግል ሂደት ስላመን ውጭ አገር ሄደን በዚያ ካሉ ተራማጅ ምሁሮች ተማሪዎች ጋር ተገናኝተን የፖለቲካ ድርጅት መስርተን ትግሉን መጀመር በሚል ስንስማማ የመውጫችን መንገድ ደግሞ ወደ ተማሪውና ህዝብ ትግል ዓለም አቀፋዊ እይታን ይስብ ዘንድ አውሮፕላን ጠለፋ በሚለው ሐሳብ ቀርቦ ተስማማንበት። ብንያም ባቀረበው ሐሳብ መሰረት ኃይለ ኢየሱስ ወልደ ሰንበትን ስንቀርበውና እሺ ሲል ስንመለምለው እሱ ደግሞ ሽጉጥ ያለው ነው ብሎ ቀጣዩን አቅርቦ ስድስተኛ ሊሆን ቻለ። እስር የነበረው ብርሃነ መስቀል ሲፈታ ቢደባለቀን ለድርጅት ምስረታው ይጠቅመናል በሚል ስለታመነበትም በዚሁ ተደረገ። አብረን እንውጣ ብለናቸው በልዩ ልዩ ምክንያት እምቢ ያሉት ለምሳሌ ሟቹ መስፍን አራያ ሳያጋልጡንም በህዝብ ትግል ቆይተው ዛሬ አልፈዋል። የዚያን ጊዜ የመተማመን ልክና ደረጃውን እስካሁን የሚያስታውሰኝ ነው። በዚህ ዝግጅት ማንም ሌላ የተካፈለ አልነበረም። መስራች ነን ባዮች ቶሽ አደብ ግዙ። በርጩማ ተቀማጭ መች ብቅልን ያወርዳል? ከትግል ሜዳ ርቆስ ፋኖ እንዴት ይኮናል? ውርደት የለመደስ መች ክብርን ይለብሳል? ሞትን የፈራስ ሰው መች ሕይወት ያገኛል? መጎንበስ ኃጢአት ነው ብለው ወላጆችም አገርም ስላስተማሩን የፖለቲካ ንቃታችን ዛሬ የታሪክ ላጲሶች እንደሚሉት የመጣው ከሶቪየት ቤተ መጻሕፍት ወይም ከቻይና አልነበረም። መጎንበስ ኃጢአት ነው ብለው ወላጆችም አገርም ስላስተማሩን የፖለቲካ ንቃታችን ዛሬ የታሪክ ላጲሶች እንደሚሉት የመጣው ከሶቪየት ቤተ መጻሕፍት ወይም ከቻይና አልነበረም። መሬት ላራሹ ብለው ተማሪዎች ሲሰለፉና በስርዓቱ ላይ ሲነሱ አራያቸው እነ ደጃዝማች ታከለ እነ መንግስቱና ገርማሜ ነዋይ እንጂ ሌሎች አልነበሩም። እኔ የፖለቲካ መጻሕፍት ከማንበብ በፊት ማንነቴን እየቀረጹልኝ እናቴና ጸረ ንጉሥ የነበሩት ባህታውያንና ሰባኪዎች ናቸው። አባ ጉኒና፣ ባህታዊ ገብረ ጊዮርጊስ፣ አባ ቸርነት፣ አባ ገብረ ስላሴ። በሂደት ግን ያለው አገዛዝ ለለውጥ መልሱ እምቢ ሲሆንና ዓለም አቀፍ ሁኔታውም የያዘው የትግል አቅጣጫ መሰረታዊ ለውጥን ጠያቂ ሲሆን ዝንባሌው ወደ ግራ መሆኑ አይቀሬ ሆነ። ኢትዮጵያን በቁጥጥሩ አስገብቶ የወጣቶችን አንጎል ለማጠብ ሲወራጭ የነበረው የምዕራቡ ኃይል በተሰማራበት አሸናፊ ቢሆን ኑሮ ወጣቶች ወደ ግራው ባላዘመሙ ነበር። ግን አልሆነም። አሜሪካ የፊውዳሉ ስርዓት ደጋፊ ሆነች። አሜሪካና ምዕራቡ የአፍሪካ ህዝብ ትግል ዘረኛ ጠላቶች ሆኑ። ማንዴላን ሳይቀር ዘረኛ ብለው አወገዙ፣ አሰሩ። በኮንጎ ሉሙምባን ገደሉ፣ አስገደሉ። ንክሩማን ገለበጡ፣ ቪየትናምንና ሌሎችን ወረሩ፣ ወዘተ። የዛሬዎቹ መሐይሞች እንደሚሉት ሳይሆን ስለ አገራችንም ስለ ዓለምም በአያሌው አንበናል። ንቃታችን በግንዛቤ ላይ የተመሰረተ ነበር። ባላወቁት ተሰማሩ የሚሉን የተደናቆሩት ራሳቸው ናቸው እንጂ በኢትዮጵያ ጭቆና ስለመኖሩና መሰረታዊ ለውጥ ስለማስፈለጉ ማንንም እንገሩን ባይ አልነበርንም። ለሰፊው ህዝብ የሚበጅ ለውጥንም ፈላጊ ስለነበርን ወደ ጥቂቶች ሰው በላ ስርዓት ቲፎዞነት ደጋፊነት የሚወስደን መንገድ ዝግ ነበር። ለማወቅ ከሆነ ከሀገራችን ሁኔታ ባሻገር የአፍሪቃንም የምስራቅ ቲሞርና ካሊማንታን ሁኔታ በበዘተ በዝርዝር እናውቅ ነበር። አንድ የዳጎሰ ቀጣፊ የግራ መጽሐፍትን ከውጭ እየላኩልኝ ከሁሉም በፊት የነቃሁ እኔ ብቻ ነበርኩ ሲል ብንታዘበውም በዩኒቨርሲቲው በኩባ የሚታተመው ትራይ ኮንቲኔንታል መጽሔትና በሚቼል ኮት ኩባንያ ሰራተኛ ለዩኒቨርሲቲ ቤተ መጻሕፍት የተለገሰ የማኦ ዜዶንግ መጻሕፍት ነበሩ። አንበናል፣ ግን የተመክሮ ትምህርት ያንሰን ነበር ማለት ይቻላል። አብዮት ለአገር ማለታችን ትክክል ሆኖ ሳለ ዛሬ የታሪክ በራጆች የጥገና ለውጥ አፈቀላጤ ሆነው ሲመጡ መልሳችን ያልደረሰበት ግልግል ያውቃል የሚለው ነው። ዛሬስ ቢሆን ያን ትውልድ ሊያወግዙ ምላሳቸውን ያሾሉ ክፍሎች ምን የሚበጅ መፍትሄ ሲያቀርቡ ይሰማሉ? ያው ብዝበዛ በፈረንጆች ይቀጥልብን ከማለት ሌላ። ወደድነው ስለሚሉት ስርዓት ሆነ ጠላነው ስላሉትም እውቀታቸው ውሱንና የተዛባ ነው። ዴሞክራሲ ከግሪኮች የመጣ ነው፣ ካፒታሊዝምም በዋሸራና ዋልድባ አልተገኘም የምንላቸውም ለዚሁ ነው። ዴሞክራሲና ሶሻሊዝምን ባለመነጣጠላችንም በተጨባጭ ሶሻሊስት ነን ብለው ግን አምባገነንነትን ያሰፈኑትን አገሮች መደገፍ አልተቻለንም። የገዳ ስርዓት ዴሞክራሲያዊ መፍትሄ ነው ሊሉን እየቃጡ ያሉትንም ሆነ መደመር መባዛት ባዮቹን ጥራዝ ነጠቆች አንቀበልም ያልነው ንቃታችን በቦታው በበቂ በመገኘቱ ነው። ትላንትም ዛሬም ለነገሩ የሽግግርን ሂደት ሲቃወሙና የዘረኞችን ምርጫ ሲደግፉ ጭቆና ይቀጥልብን ከማለት ሌላ ምንም ትርጉም ሊሰጠው አይችልም። ጥላቻን በፍቅር ገጥመን ሳንረታ፣ ችግር ኑሮን ችለን በሳቅ ሳንገታ፣ ሕይወትን ለሀገር ሳንሰጥ ሳንሰቃይ፣ ደግ ቀን አይመጣ ነጻነትን አናይ። ወደ ሱዳን ለስደትና ትግል ካቀናን በኋላ እንደ ጠየቅነው ሱዳን በተጽዕኖ የተነሳ ጥገኝነት ሊሰጠን ባለመቻሉና እኛም ወደ ቻይና፣ ሶቪየት ኅብረት ወይም ምስራቅ ጀርመን በሚል የቀረበልንን አማራጭ አልቀበል በማለታችን በፖሊስ አጅበው አለምርጫችን ወደ ግብጽና ከዚያም አልጄሪያ ወደሚባል አገር ሰደዱን። የአልጄሪያ አገዛዝ ያደረሰብንን ስቃይና በደል በሌላ ጊዜ የምንመለስበት ይሁን በሚል ልለፈውና ከዚያ ሆነን ወደ አገር ቤትም ወደ አውሮፓና አሜሪካም ግንኙነት መስርተን የድርጅት መስረታውን ተያያዝ ነው። ጊዜያዊ አደራጅ ኮሚቴ ሕግና ደንቡንም ይዘቱንም ገልጸን በቅድሚያም መሰረት የሐሰት የብራዚል ፓስፖርት አውጥተን አቅም ሲኖረን አንድ ጓድ ወደ አውሮፓ ዘልቆ ሊያደራጅና ህዋሳት ሊያቋቁም ሞከረ። በዚያን ጊዜ የተመለመለ አንዱ ነው ዛሬ መስራች ነበርኩ ብሎ የሚለፍፈው። ምንያም አዳነም እህቱ ንግሥት አዳነ በሞስኮ ተማሪ ስለነበረች ወደዚያው ዘልቆ እሷንም ክፍሉ ታደሰንም ሲመለመል ያኔ ከነሱ ጋር ይሰሩ የነበሩት እነ ዓለሙ አበበም በሂደቱ ተጠቃለሉ። ዓለሙ አበበ ለደርግ ደጋፊና አባል ሆኖ በአዲስ አበባ ከንቲባነት በቀይ ሽብር ስንት ጓዶችን ያስጨረሰ ፋሽስት ሲሆን ክፍሉ ታደሰ ራሱን መስራች አድርጎ ወሳጅና ዛሬም ካለው አንጃ ጋር የገጠመ ከወያኔም የሰራ ስለድርጅቱ መጻፍ ጻፍኩ ባይና በድርጅቱ ላይ ከባድ ጉዳት ያደረሰን በተና ዛሬም ለሹሞቹ የሰገዱ አንጃዎች ጋር ሆኖ ያካሄደ ነው። የሱንም ባጭር ልቅጨውና ለዛሬ አልጀርስ ከተማ መጥተው ከተገናኙን ውስጥ እሱንም ዘሩ ፈሽን መስፈናብቱ ኃይሌ ፊዳንም ቢያንስ መጥቀስ ይችላልው። ከኃይሌ ፊዳ ጋር ያካሄድነው ሁለት ሰፊ ውይይቶች ሁላችንም ሰባታችን በተስማማንባቸው ነጥቦች ዙሪያ ሲሆን ከሱ ጋር በብዙዎች ስንስማማ በሌሎች ደግሞ ከቶም ልንሰምር አልቻልንም። አይደፊዳ በትህትና የሚናገርና የበሰለ ሰው በመሆኑም ለብዙዎቻችን ታላቃችን ነበር። በጥሞና ብናዳምጠው ባብዮትና አደረጃጀት በትጥቅ ተገል አስፈላጊነት ወዘተ ላይ ሆነ በዓለም አቀፉ የሶቪየት ቻይና ጠብ ወደ አንድ ወገን መዘንበሉ ያቋም ግዴታ ነው ያለውን አስተቀበልነው። ይህ ብቻ አይደለም፣ ስለ ህዝብ ንቃትና ለለውጥ ዝግጁነትም ግምገማችን የተለያየ ነበር። በዋለልኝ የተጻፈው አዋጅ ለአዋጁ የሚለው ጽሑፍ ሆነ እኔ በኒያምና ማኑኤል የጻፍነው እንኳ ለ77 ዓመተኛው የደም ልደቱ አደረሰው የሚሉት ጽሑፎች ጠንካራ ስለሆኑ ህዝብን ያስቆጣሉ በሚል በትግላችን መጽሔታቸው አርመውና ቆራርጠው እንዳተሙም ነግሮን ስለነበር በተጨባጭ ሁኔታው ላይ ግንዛቤያችን የተለያየ ነበር ማለትም ይቻላል። ምናልባትም አንዳንዶች እንደሚሉት እኛ ወጣቶችና በትኩሱ ከተማሪው ትግልና ከሀገር ቤት የመጣን ስንሆን እነሱ ደግሞ በእድሜም ገፋ አድርገውና በውጭም በተማሪነት ስለቆዩ ይሆናል። ቁም ነገሩ ግን አልተስማማንም። የሚሆነው በፖለቲካ አቋም ኢትዮጵያን በሚመለከት በተከሰተ ልዩነት እንጂ በጸረ ፊውዳል ጸረ ኢምፔሪያሊስቱ መሰረት ልዩነት አልነበረንም ማለት ይችላለሁ። ተደራጅቶ በፓርቲ ትጥቅ ትግል ማድረግ ይቻላል ይገባል የሚለው ማቋማችን ላይ የነ ኃይሌ ድጋፍ አልተደመጠም። በወቅቱ በአሜሪካ እነ እንድሪያስም ለፓርቲም እና ለውጥ ገና አንድ ትውልድ በኋላ ቢታሰብ ይሻላል ባዮች ነበሩ። በመሆኑም በራሳችን አነሳሽነት ድርጅት ልንመሰርት ወስነን ወደ ምስረታው ስናቀናም ይህን ውሳኔ ለኃይሌ ፊዳ ነግረነው ነበር። በዚያን ወቅት ዛሬ ያንጃ መሪ ሆኖ መስራች ሊቀመንበር ጠንሳሽ ነበርኩ የሚለውን ግለሰብ እኔ አላውቀውም ነበር። ትጥቅ ትግል ማካሄድ አለብን በሚል በየት ለሚለው የመጀመሪያ መልስ በባሌ ስለነበር በሶማሊያና በአቶ ዋቆጉቱ በኩል እንቅስቃሴ በማስፈለጉ ብርሃነ መስቀል ከዚህ ሰው ጋር እውቅና ስለነበረው ሊሳሳፈው ጀመረ። በዚያን ጊዜ የዛሬው አንጃ መስራች ግንኙነቱ ከነ ኃይሌ ፊዳ ጋር እንደነበር አስታውሳለሁ። ሶማሌዎች ሲተርቱ ዋሾ ሰው ምስክር ሊሆኑበት የሚችሉትን ያርቃል ይላሉ። የኛዎቹ ቀዳዳዎች ደግሞ እስከ 600 ገጽ ጽፈው ያው ምስክሮች ሊሆኑ የሚችሉትን ሁሉ ይገድላሉ። ተስፋዬ ደመሳይን ሾፈር ነው እንዲህ ተባባልን። እውቀቴን አደነቀልኝ፣ መደበቂያውን አሳየኝ። ከሱራፌል ካባ ጋር ኦፕሬሽን በከተማ አካሄድ በጊዜው ለግርማቸው ለማ ይህን ያን መክሬው ነበር። ሻምበል አማሃ በተሰዋበት ተኩስ ልውውጥ ላይ ነበርኩ። ዘሩ እንዲህ ብሎኝ ነበር ወዘተ የሚሉትን አይናውጣ ዋሾች በምስክር እንዳነረታቸው የጠቀሷቸው ሁሉ ተሰውተዋል። አንድ ሌላ ቀጣፊ ለምሳሌ ከጓድ ጋይም ጋር በግልጽ ግንኙነት በሚስጥር አዲስ አበባ እሳራ ነበር ያለውን በቀላሉ አውቀንበት ወያኔን አገልጋይ መሆኑን በጊዜውም አጋልጠነዋል። አሁንም ግን ስለ ያፋ እንደ አቃቂ ጨርቃጨርቅ ፋብሪካ አንሶላ ይቀደዳል። ሐሰታቸውን መጽሐፍ ያደርጉና ውሸታም ከውሸታም እየተደጋገፈ ይተረተራል። እንቆቅልሽ ወዘተ ብሎ ከ700 ገጽ በላይ የጻፈ ወሽካታም እንዲሁ እኔን ጠቅሶ ሳያፍር የዋሸውን ሌላው ደግሞ አዲስ አበባ ሆኜ ፋሽስቱ ኮሎኔል ላይ የሞት ፍርድ ፈረደ ብሎ የከተበውንም ከዚህ በፊት ማጋለጤን መጥቀስም እፈልጋለሁ። ውሸቶቹን አጋልጦ ሀቁን ማስፈር ለሰማዕትም ዝክር ነው በሚል እንጂ የትምህርት ለመጪው ትውልድ አስተማሪነቱ ያን ያህል ነው። ታዲያ ምን ይጠበስ ብሎም ሊታለፍ የሚችል ነው። ግን ሀቁን ክደው ሲዋሹ በዝምታ ማለፉ ከታሪክ አንጻር ትክክል ባለመሆኑ በየጊዜው ጊዜ ያስጠፉናል። ዘረኞች ዛሬ የአገራችንን ታሪክ ሲበርዙ ዝም ካልናቸው ጉዳቱ ግልጽ ነውና ምኒልክን ለቀቅ የምንላቸውም ለዚህ ነው። ኤርትራ የኢትዮጵያ ቅኝ ግዛት ናት፣ ኦሮሞ ኢትዮጵያዊ አይደለም ወዘተን ለሰኮንድም አንቀበልም ያልነው ውሸት ሀቅ እንዳይሆን ብለን ነው። ለወሰድነው አቋም ዋጋ ከፍለንበታል። በተለይም ከኤርትራ ግንባሮች በኩልና ከረዳቶቻቸውም አንጻር ሐሰት የተጋቱ ፋላቀርና ማህይም ወጣቶች ቀሮነን ብለው የሚያጓሩት ጥላቻ ሊተከስ ይገባዋል። የሚያሳዝነው ግን ተምረዋል፣ አውቀዋል፣ ኢትዮጵያዊነታቸውንም ተቀብለዋል ያልናቸው ምሁር በሉን ባዮች የጥላቻና የሐሰት ዘመቻው ግንባር ቀደም መሆናቸው ነው። ለማንኛውም ከተነሳንበት አንጻር ዋናው ቁም ነገሩ ይቻላል ብለን ሳንፈራ ቆርጠን ተነስተንና ብዙ ችግርና መከራን ችለን ማደራጀት መደራጀት ታሪክ ሰሪ ድርጅት መመስረት መቻላችን ነው። ሌላው ትርፍ የታሪክ አጋጣሚ ውሳኔ ይሆናል። ዛሬም መንጋው ቢያጓራም ልዩ ኃይሎች መሰረትኩ ብሎ ቢውገረገርም ተረራጅተን ከታገልነው ወደ መቀመቅ ልንሰደው እንደምንችል ትውልድ ሊያምንበት ይገባል። በድርጅቶች መሃል ልዩነት ሲከሰት ድንግርግራቸው የሚወጣባቸው አሉ። የህብረተሰብን እድገት ይዘትና አካሄድ መረዳት የተሳናቸው ናቸው። አሊያም ለስልጣን ሲሉ ተጋጩ ብለው ያማርራሉ። ትግላችን የማንንም ጎፈሬ ለማበጠር ሳይሆን የፖለቲካ ስልጣንን የህዝብ ለማድረግ ነው። ድርጅትና የድርጅት አባላት የህብረተሰቡ አካልና የቅራኔውም ነጸብራቅ ናቸው። ለአንድ ግብ ቢሰለፉም በአንድ ርዕዮት ስር ቢሰባሰቡም ሁሉም አንድ አስተሳሰብና እውነትም ግለኝነትን አሸንፈው ለህዝብ ዓላማ ቆሙ ማለት አይደለም። የጸኑት ይጸናሉ፣ ሸብረክ ባዮችና ግለኞች ደግሞ ይለያሉ። እኔ ያልኩት ይሁን ባዮች ተነው አይጠፉም። የግል ስልጣንና ዝና ፍላጎት ያሸንፋቸዋል፣ ተክለ ሰውነት ይጠናወታቸዋል። የኮሪያው ኪም ኢል ሱንጎች በሽታ ያጠቃቸዋል። በትግል ጊዜም አምባገነኖች ሊሆኑ በድርጅታቸውና በህዝብ ላይ ይመኛሉ። ይህ በኢህአፓም ተመክሮ የታየና የኖርነውና ጉዳት ያደረሰብንም ነው። ሁሉም አንድ ናቸው። ደርግም ወያኔም ኢህአፓም መኢሶንም ብለው ያኔ የለፈፉት ፕሮፌሰር በቅርቡ ደግሞ ለሹሙ ቅኔ ሊዘርፉ የጣሩት በጊዜው በሚገባ መልሰንላቸው ነበር። አንድ አልነበርንም፣ አንድ አይደለንም ብለን ያፓና አንጃ የሐሳብ ልዩነት የላቸውም ሲልም አንዶሽ ካሳ በቅርቡ ተደምጧል። አንጃ ነበርና ለምን ወገድ እንዳልነው ዛሬም አልገባውም ማለት ነው። በአሁኑ ጊዜ የመጀመሪያዎቹን አንጃ ጠቃ በሚል በድርጅቱ ላይ ሊዘምቱ የሚከጅሉ አሉ። ራነ መስቀልና ጌታቸው ማሩ የመጀመሪያዎቹ አንጃ አፈንጋጭና ሌላ ቡድን ፈጣሪ መሆናቸውን የመጀመሪያው ራሱ ለፖሊስ በሰጠው ንዛዜ አምኗል። ሁለተኛው ፍቅረኛ የፍቅረኛዋን ድርሳን ብትጽፍልንም ብዙ ቦታ ከሐቅ የራቀ መሆኑን እናውቃለን። ከደርግ ጋር አብረን እንስራ ብለው ያቀረቡት አቋም ድጋፍ ሲያጣ አፈነገጡና የብዙሃኑ ውሳኔ ረገጡ በሚል አንጃ ተባሉ እንጂ ለምንስ ሐሳቡ ቀረበ ብሎ ማንም የከሰሳቸው አልነበረም። ከድርጅቱ ሕግና ደንብ ውጪ በሚስጥር ከተፈሪ በንቲ ረዳት ኤዲሲ ከሆነው ከጌታቸው ማሩ ወንድም መለሰ ማሩ ጋር ሆነ ከአዲስ ዘመኑ ብርሃኑ ዘሪሁን ጋር ያደረጉት ግንኙነትና የወሰዱት እርምጃ ተጠያቂ አድርጓቸዋል። ጌታቸው ማሩን ገደሉትና በአሲድ አቃጠሉት ብለው የሚያሰሙትም ክስ የሚመለከተውን ግለሰብ መጠየቅ ተታውና ይባስ ብለው ባንጃነት አሁንም ማቅፈው እኛን ይሃባዎችን ባደርቁን ይመረጣል። በተጨማሪም ድርጅቱ በሞት የሚያስቀጣ ጥፋትን በሞት መቅጣት መብቱ ነው። ለሰናበት ያለውን ሁሉ ሲረሽኑ የቆዩት ጠባቦች በተለይ ድርጅታችንን ሊከሱ የሞራል ብቃት የላቸውም። እንደሚሉት ፈንገጥ ያለውን ሁሉ ብንረሽንማ ዛሬ በህይወት ተርፈው አፋቸውን ባልከፈቱብን ባልጻፉብንም ነበር። በሐሰት ሲናገር 15 ያህሉን ረሸኑ ያለውም ቡከን ተይዞ የተለቀቀው ወጣት ነህ ተብሎ ሳይሆን እነገሌ ባንጃነት ተሰማርተው አመራሩንም ሊገድሉ አሲረዋል ብሎ 21 ገጽ ሉክ ወረቀት ንዛዜ በማድረጉ መሆኑን የምናውቅ እናውቃለን እንጂ አንድ አመራር ግለሰብ አይዞህ ብሎ ለቀቀኝ የሚለው ውሸት ነው። ደግሞስ ተለቀቅኩና ሱዳን ገባ ብሎ ከጻፈ በኋላ አምልጫቸው ሱዳን ገባ ብሎ መቀባጠር እርስ በርሱ አይቃረንም? በዚህም የጋራ አመራር ጉዳይ ቢነሳ ደግ ይሆናል። ይሃባ በጋራ አመራር ያምናል። በውስጡ አንዳም በገነንን ማንገስ አላመነበትም። ማንም ግለሰብ ለብቻው ወሳኝ አሳሪም ለቃቂም ሊሆን አይችልም። ከመጀመሪያው ብርሃነ መስቀል የተባለው መስራች አባል የድርጅቱ ዋና ጸሐፊ ተብሎ እንደተመደበ ስታሊን በነፍሱ ሊሆን ሞክሮ ጓዶች ስለከሰሱትና ስለወገዙት በድርጅቱ የአዲስ አበባ የሚስጥር ስብሰባ የዋና ጸሐፊ ቦታ ተሰርዞና የጋራ አሰራርም ተጠናክሮ እንዲሰብ ተደርጓል። በኢሕአፓ ውስጥ ዋና መሪና ሊቀመንበር እንዳይኖርም ተደርጎ በጋራ አመራር እንዲሰራ ተወሰነ። እኔም ውጭ አገር ስለነበርኩ ከድርጅት ፖሊት ቢሮ ወይም ስራ አስፈጻሚ ኮሚቴ አባልነት ተነሳሁ እንጂ አንድ ቀባጣሪ እንደጻፈው በድርጅቱ 10 ዓመት የውጭ ጉዳይ ኃላፊና የስራ አስፈጻሚ ኮሚቴ አባል ሆኜ አልሰራውም። ያኔ በ1967 ከዚያን ጊዜ ጀምሮ በድርጅቱ ላይ ሊወዘፉ የፈለጉ ግለሰቦች ሁሉ አንጃ ይሆናታል እንጂ እንዲፈነጩ አልፈቀድንላቸውም። የምታት ሊቀመንበር ዘንድሮ መጣብን እንጂ ያባ ሊቀመንበር ኖሮት አያውቅም። አሁንም የለውም። የግለሰቦች ንብረት አልነበረም፣ አሁንም አይደለም። በኢትዮጵያ ደረጃም አምባገነን መሪዎች መሰየማቸውን ትላንትም ዛሬም ተቃዋሚ ነን። ይህ በእንዲህ እንዳለ ከዚያ ሁሉ ዓመታትና ተመክሮ በኋላ ነቃው መጠኩ ብሎ ማርክሲዝምን ሊተች የሚዳዳው ግለሰብ ባለፈው ሰሞን የጋራ አመራርን መርህ ወቅሶ ባህላችን ያለውን የጎበዝ አለቃነት የአንድ መሪ የበላይነት ሲመኝና ለዚህም በይፋ ሲቆም መስማቱ መቼም ያልታደለች አገር እንድንል ገፋፍቶናል። ሊቀጡ ሲገባቸውና ማፈሪያ ታሪክ የነበራቸውን በነጻ ለቀናቸው ዛሬ ተመልሰው ክስ በድርጅቱ ላይ ከመንዛታቸው በፊት ቆም ብለው ቢያስቡበትና አደብ ቢገዙ የተሻለ ይሆናል ብለን መምከር እንሻለን። ለጻፉት የሐሰት ስንክሳር እጥፍ የሐቅ መልስ ልንሰጣቸው ሐቁም ችሎታውም አለን ልንላቸውም እንፈልጋለን። ሐቅን ልናሰፍን ስንጥር ሐቅን እየካድን አይደለም። ጠባቦች በአጼ ምኒልክና በታሪክም ላይ ጸያፍ ዘመቻ ስላደረጉ ሐቁን መካድ ከቶም አይገባም። በአገራችን የብሔረሰብ ጭቆና ነበር፣ በሃይማኖትም በኩል እኩልነት አልነበረም። በአገራችን ባርነትም ነበር። ሙሶሎኒ የባርነትን ሽያጭ ላጠፋ ወረርኩ ያለው ውሸት ቢሆንም አጼ ምኒልክ ራሳቸውም ለአባ ጅፋር ሰው መሸጥ እንዲያቆም ማስጠንቀቂያ መላካቸውን ታሪክ ዘግቧል። ቤተ ጸሊምም አፈ ታሪክ አልነበረም። አጼ ምኒልክ በሰላም እጅ የሰጣቸውንና የበላይነታቸውን የተቀበለውን አልወጉም፣ ያልገበረውን ግን በኃይል ማስገበራቸው ሐቅ ነው። እነ ጋቢሳ በዚህ ዙሪያ አኖሊያዊ ጥላቻና ሐሰትን አጠነጠኑ እንጂ አጼ ዮሐንስም ብዙ ትግሬና አማራ በተለይ በሃይማኖት ክታብ ጉዳይ ገለዋል። አጤ ቴዎድሮስም ስልጣናቸውን ሊያሰፍኑ የጣሩት በዚያው በሰሜኑና ምዕራቡ ክፍል በውጊያ በግድያ ነው። ይህን መደበቅ ፋይዳ የለውም። አገር ማቅናት የሚባለው ወይም በአንድ ንጉሥና ማዕከላዊ ሥልጣን ስር አንድ ማድረግ በሁሉም አገር ኃይልን መሠረት ያደረገ ሂደት ነበር። ቢስማርክ አልን ጋሪባልዲ፣ ትልቁ ፒተር አልን ካተሪን፣ ጀንጂስ ካን አልን ቄሳር ወዘተ በጊዜያቸው የነበረ ነውና መንገዳቸው ኃይልን መሠረት ቢያደርግ አያስደንቅም። የሚያስገርመውና የሚያስወግዘው ግን በ21ኛው ክፍለ ዘመን በደኑ አርባ ጉጉን፣ ቡራዩ አሶሳን፣ አጣዬን፣ ደምቢዶሎ፣ ሻሸመኔና አዋሳን የፍጅት ማዕከል ማድረግ ነው። በዚህ በእኛ ዘመን የመንጫ ፖለቲካ አካሂዶ ሕፃናትን፣ አዛውንትን፣ ቄሶችን፣ ሼኮችን መጨፍጨፍና የእምነት ቦታዎችን ማቃጠል ነው። የሕዝብን የእርስ በርስ ፍጅት መጠንሰስና በሥራ ለማዋል መወራጨት ነው መወገዝ ያለበት። ሁሉም የጊዜውን እና የዘመኑን አሻራ ይዞ የሚነሳ ነውና በዴሞክራሲ ዘመን እንበልና ፋሽዝምን፣ ዘረኝነትን፣ ፍጅትን፣ ዘር ማጽዳትን ለማስፈን መጣሩ ነው ሁጉስ ሐራም ሊባል የሚገባው። የነገይቷ ዴሞክራሲያዊት ኢትዮጵያ ልትመሰረት የምትችለው በሐሰት ላይ በተራገበ ጥላቻና የጭቆናና የብልግና ሥርዓት ላይ ሊሆን አይችልም። በቄሮና ዘረኞች ስር ሆነ በትምክህተኞችና አምባገነኖች ስር ስርየት ለኢትዮጵያ አይመጣም። የአገር ጆሮ ሁሉ በጋራ ተደፍኖ መናገር ፋይዳ ቢስ ቃልን ማርከስ ከቶ በግፍ የገደለ በገፍ የመተረ በንጹሐንም ደም ራሱን ያጠበ ዛሬም ይከርፋል ነገም ይጠየቃል። ፍትህ ካላገኘ የሰው ደም ይጮሃል። ሟቹ ዶክተር ዘውዴ ገብረስላሴ መለያ ወረቀታቸውን ወይም የጉብኝት ካርድ የሚባለውን ሲሰጡኝ ዶክተር ደጃዝማችና በኦክስፎርድ መመረቃቸውን አስፈረውበት በማየቴ በፊታቸው ሳቅ አምልጦኝ ነበር። የእሱ ቅጣት ነው መሰል ዶክተር ኮሎኔል፣ ኢንጂነር፣ ፖለቲከኛ፣ ፕሮፌሰር ዘረኛ፣ መምህር መሳቂያ ፈልተውብናል። በወያኔ የቀበሌ ምርጫ ጊዜ ተወዳዳሪዎች ታፔላቸውን ዘርዝረውና ለጥፈው መሳቂያ ሆነውም ነበር። ሐቁ ሲነገር ምንም ትምህርት የማያስፈልገው ተብለው የተወሰዱት ጋዜጠኝነትና ፖለቲከኛነት መሆን ናቸው ብንል ስህተት አይሆንም። ያለኝ ዝንባሌ ዶክተር፣ ኢንጂነር፣ ፕሮፌሰር የሚለውን ታፔላ ሁሉ በአሁኑ ጊዜ ተጠቃሚዎቹ አፍረው ቢተውት ይሻላል ባይ ነኝ። የኔኔ አይነቶቹ ሹመትና ዲግሪ ቢደረደር ወይ ፍንክች ለሆነው አያስፈራራንምና ጥቅም የለውም። ኢህአፓ በሚባል ዩኒቨርሲቲ ገብቼ የተመክሮ ባለጸጋ ነኝና ምንም እንኳ ለዲግሪ ሳልደርስ ከዩኒቨርሲቲ አገዛዙ ቢያባረኝም የተመክሮ ዲግሪ ደርድሬያለሁ። ሹሙ የደረደራቸው ዘረኛ ጀነራሎች ማንን ያስፈራሉ? የተማረ ማለት ምንድነውና ነው ባስተማራቸው ህዝብ ላይ የሚጀነኑትና እናውቅልሃለን የሚሉት? ከዚህ በፊት በዶክተሮቹ ላይ ቀናህ ሊሉኝ ለከጀሉት የእናንተ ትችት ይቅርብኝ፣ ልደንቁር ይቅር ባልማረው ተማረ የተባለው ሰው መሆን ካቃተው ብዬ በግጥም መልሼላቸው ነበር። በሹሙና በአሜሪካኖቹ የማደናገር ዘመቻ ተባባሪ ሆነው ግንባር ቀደም ሆነው ኢትዮጵያን ለጥፋት የዳረጓት በአብዛኛው ራሳቸውን ዶክተር፣ ፕሮፌሰር የተባሉት መሆናቸውን መታዘባችን አልቀረም። በሩዋንዳው ፍጅት ሁቱ በቱትሲው ላይ ፍጅት እንዲያካሄድ የቀሰቀሱት ምሁሮች ናቸው። የአልጄሪያ አክራሪ ሙስሊሞች፣ የሶማሌ ጎጠኞችና ፍጅት ጋባዦች ወዘተ ምሁሮች ናቸው። በደቡብ ሱዳን ህዝብን የሚያጨርሱትና በሙስና አገሪቷን ያራቆቱት ሁሉም ሪያክ ማሻርም ሆነ ሳልቫኬር ዶክተር በሉልባዮች ናቸው። ባለሜንጫው የካታሩ ቅጥረኛ እንኳ ተምሮ የጨረሰው ትምህርትና ያገኘው ታፔላ ባይኖርም የሹሞቹ አጃቢ ዘረኞች በብዛት ታፔላቸውን መለጣጣት ልምዳቸው ሆኗል። በተለይም ወያኔ ዲግሪ የገዛ ዶክተር በመባል መሳቂያ መሳለቂያ ሆነው ስናይ ቆይተን ዛሬም ኢንጂነር ዶክተር በሉን ባዮቹ ማህየም ዘረኞች በምኒልክ ጊዜ ለነቆረ ዛሬም ቢነግሩት አይተማም እየተባለባቸው ነው። ያልነበረ አንጎል በሌለበት ቀረን በል ባለው አገዛዝና በይዘቱና አቅጣጫው ላይ ምንም ብሽታ አያስፈልግም። ኢትዮጵያን ማፈራረስና ህዝቧንም በጎሳ በሃይማኖት ማጨራረስ ነው ግባቸው። ኢትዮጵያን ለማጥፋት ለማደብዘዝ ባዕዳን ያላቸው ጥቅት ሊያሟሉ የመጡ ናቸው። በደከምንበት ተባብረውና ተደራጅተው የመጡብን ናቸውና አደገኝነታቸውን አቅሎ መውሰድ ከባድ ስህተት ይሆናል። የቀድሞ ስንኞችን በአዲስ ለመድገም በበኩላችን አቋማችን ያው ነው። ደምቢዶሎ እናቴ አባቴ ከሸዋ፣ አጎቴ ከወሎ፣ አያቴ ከአድዋ፣ ነፍሴ ኢትዮጵያ ሆነች ቅርጫ መሆን ትታ፣ ተጣልታ ከሹሞች ከቄሮ ከመንጋ፣ ኢትዮጵያውያን ነን እኛ ትላንትም ዛሬም ነገም። ሰንደቃችን ምንም ልጣፊ የሌለበት አረንጓዴ ቢጫ ቀይ፣ ነዘር አይደረስም እነ አብዲሳ አጋም እነ መንግስቱና ገርማ ሜንዋይ እነ ገረሱ በላይ ዘለቀ አሞራው ውብነት ፊታውራሪ ወርቁ እነ ጥላሁንና ዋለልኝ እነ ጣይቱና ጽጌ ቆንጂትና ድላይ ሁሉ የተቀበሉት የተሰውለት ዛሬ ክቡር ሰንደቅ ዓላማችን ላይ የተጀመረው እኩይ የቂመኞች ዘመቻ ከወያኔ የተወረሰ ነው። እነ መለስ ዜናዊ የጫማችን ማዘቢያ እናደርገዋለን ሰንደቅ ዓላማ ተራ ጨርቅ ነው ብለው በዚያውም የሰይጣን ምልክታቸውን ለጥፈውበታል። የዘንድሮዎቹ ደግሞ ያንድ ድርጅትን ባንዲራ ሊተኩ ማህይሞችን አሰማርተው እስከ ግድያ ደርሰዋል። አገዛዛቸው ጸረ ኢትዮጵያ ነው። በዝምታ ካየነው ሁሉም ከኛ ከኛ ስግብግቦች አገር ሊነጥቁን ነው እቅዳቸው። ሹሙ ኢትዮጵያን ይወዳል ወይም ኢትዮጵያዊነት ሱሳቸው ነው የሚሉትንም ሆኑ በምርጫ ሊያጅቧቸው የተነሱትም ኢትዮጵያን ለከፋ አደጋ አጋላጮች ናቸው። ታሪክና መጪው ትውልድ የሚጠይቃቸው ከሃዲዎች፣ ባንዳዎችና ማፈሪያ አንጃዎች ናቸው። ይህን መቀበልና ማመን አስፈላጊ ነው። ጠላትን ወዳጅ ብሎ አቅፎ ከመደናገር ጠላትን አውቆ አገርን ከውድቀት ለማዳን መደራጀትና መታገል ነው መፍትሄው። መንቃትና ፍርሃትን በድፍረት ማቸነፍ ይጠበቅብናል። ባብ ተኩሶ ገዳይ የዘንድሮ ፋኖ ያልነው ባይኖር ይመረጣል። አገራቲዎቹ ተደራጅተው እየታጠቁ እየተኮሱም ናቸውና እሱ ያመጣውን እሱ እስኪመልሰው ማለቱ ቆሞ የመጣውን በተሰጠን አቅምና ብልሃት ለመመከትና አርበኞች ደም አፍስሰው ያስረከቡንን አንድ አገር ለመጠበቅ ሳንታክት ዛሬውኑ መነሳት ይኖርብናል። አቋማችንን ስለሚያውቁት አንዴም በታሪካችን ኢትዮጵያን አሳልፈን ለግል ጥቅም ለፍርፋሪና ለበርጮማ እንዳልሸጥ ስለሚያውቁ ባላቸው አቅምና በመገናኛቸው ሬዲዮና ወዘተ ዘምተውብናል። ካዲዎችን አሰማርተውብናል። ሊቀመንበሮች ስም ነጣቂዎችንም ደግፈው ለቀውብናል። የሚጠሉን ኢትዮጵያን ስለምንወድ ነው። የማይወዱን አገራችንን ስለሚጠሉ ነው። ነውናም ይህንን ሁኔታ አይናችንን ጨፍነን አናይም አንልምና ለሁለገብ ትግል እንነሳ። ባንዳን ማሽሞንሞን ያብቃ። ከሃዲ ተለይ ነጋሪት ይጎሰም። ለአገራችን እንድማላት እንለቅላት፣ ወይም ተልካሾቹ እንደሚሉት አዎን እንፈጅላት። አስፈጁ ተፈጁ አይደል ያሉን ፋሽስቶችን ስለታገል ላሉትና ለመጪዎቹ የሚኖረን መልእክት ይህ ነው። ጎበዝ ተማሪ ነበርኩ፣ ከብቶቼን ምኒልክ ወረሰብኝ። ሁሉን አዋቂ ነበርኩ፣ ፉከራና መልእክት ምንም ጠቀሜታ የለውም። ይህን አደረግኩ ፈጸምኩ ለማለትማ ከሆነ የሞት አይፈሬ ጀግና የአባዎች ታሪክ ገና በቅጡም አልተጻፈም። የግል ኩራት ማመንጨት ያለበት ለሀገራችን ከሰጠነው ጥቅምና አገልግሎት መስዋዕትነትና በጽናት ከተቀበልንላት መከራ ብቻ ነው መሆን ያለበት። የተወለድንባት ያደግንባት ምድር ከበረሷለኛ ህይወታችን ሳይቀር ከቶም አትደፈር ሞተን ሳንቀበር የእናትና ታኩሪ ክልው ለዘላለም ሌላ ሀገር የለንም ከኢትዮጵያ በቀር። ለኢትዮጵያ እንታገል ውድቀት ለዘረኞች መንጋ ይቀጥላል።